Voice of America.
ጤና ይስጥልኝ፣ እንደምናመሽ አቶ ፍጹም። በቅድሚያ ለጊዜው በጣም አመሰግናለሁ አቶ ፍጹም። የመጀመሪያው ጥያቄ ምንድን ነው? ጠቅላይ ሚኒስትር አብይ አህመድ እና ፕሬዚደንት ኢሳያስ አፈወርቂ ሰሞኑን ጅዳ ላይ ተገናኝተው ነበርና ምንድን ነው የግንኙነታቸው ምክንያት? ለምን ጅዳ ላይ መገናኘት አስፈልጋቸው? ትርጉሙስ ምንድን ነው?
እንግዲህ ባለፈው የተባበሩት አረብ ኤሚሬት ላይ በተገናኙ ወቅት ጥሪ የተደረገላቸው በተባበሩት አረብ ኤሚሬት ካውንፍረንስ አማካኝነት ሁለቱ ሀገሮች የደረሱበት የሰላም ስምምነትን አድናቆት ለመስጠት ሽልማት ለመስጠት ያሰቡ መሆኑን ገልጸውላቸው ሽልማት ሰጥተው ነበር። በዛኑ ጊዜ በነጋታው ወደ ሳውዲ አረቢያ ለመሄድ ዝግጅት ተደርጎ ነበር። ሆኖም ወደ አሜሪካ ዲያስፖራ ለማግኘት ፕሮግራም እንዳላቸው ገልጸው መገኘት እንዳልቻሉ ስለገለጹላቸው በዛን ወቅት ወደ ሳውዲ አረቢያ መሄድ አልቻሉም። ስለዚህ ሁለቱም ሀገሮች በተከታታይ ለሁለቱ ለኢትዮጵያና ኤርትራ በአስመራ ላይ ለደረሱት የሰላም ስምምነት ሽልማት ለመስጠት ልክ አንዳንድ ሽልማት ለመስጠት የሚፈልጉ ተቋማት እንዳሉ ሁሉ አንዳንዶች ደግሞ በምስጋናና በአድናቆት እንደሚገልጹት ሁሉ ያንን ሽልማት ለመስጠት አካባቢው ሰላማዊ መሆኑም እነዚህ ሀገሮች ለምሳሌ ሳውዲ አረቢያ የሬድ ሲ የቀይ ባህር ጅዳ ወደብ ያለበት መሆኑ የአካባቢ ሰላም መሆን እነሱንም ተጠቃሚ እንደሚያደርጋቸው ስለሚያምኑ እንደሆነ ነው ገለጹት።
ከብዙ መገናኛ ብዙሃን ሁለቱ መሪዎች ጅዳ ላይ እንደተገናኙ ሲወጡ የነበሩት ዘገባዎች ፕሬዚደንት ኢሳያስ እና ጠቅላይ ሚኒስትር አብይ የሰላም ስምምነት ተፈራረሙ የሚሉ ነበሩ እና አስመራ ላይ ተደርጎ ከነበረው ስምምነት የተለየ ስምምነት ተፈርሟል እንዴ? ጅዳ ላይ
አልተፈረመም።
ምንድን ነው በሰነድ ደረጃ የወጣው ከጅዳ ስብሰባ?
እንግዲህ በአስመራ ላይ ጠቅላይ ሚኒስትሩ በተገኙ ጊዜ ባለ አምስት ነጥቦች የሰላም ስምምነት ተፈርሟል።
ያስታውሱኛል እነዛን አምስት ነጥቦች አቶ ፍጹም?
የመጀመሪያው ጦርነቱን በሁለቱ ሀገሮች ላይ የጦርነት ጉዳይ ሙሉ ለሙሉ እንዳከተመለት የሚገልጽ ነው። ሁለተኛው በንግድና ኢንቨስትመንት በወደብ ልማትም ሁለቱ ሀገሮች እንዲሁም ሌሎች አብረዋቸው ሊሰሩ ፈቃደኛ የሆኑ ሀገሮች ካሉ በጋራ በመሆን ለማልማት የተዘጋጁ መሆኑን የሚገልጽ ነው። ሌላው ሁለቱ ሀገሮች በተለያዩ ዘርፎች በንግድና ኢንቨስትመንት ብቻም ሳይሆን በቱሪዝምም፣ በማህበራዊ ልማትም፣ በሌሎች ሴክተሮች ልማትም ተባብሮ ለመስራት ከዚህም አልፈው በጸጥታ ዘርፍም በጋራ የሆኑ ጸጥታ ክፍተቶችን ለመከላከል የወሰኑ መሆናቸውን የሚገልጽ ነው። አራተኛው ከአካባቢው ሀገሮች ማለትም አፍሪካ ቀንድ ዙሪያ ካሉ ሌሎች ሀገሮች ጋር በመተባበር አካባቢው ላይ በኢኮኖሚ የመተሳሰር ለዛ ደግሞ ሲባል አስቀድሞ ሰላማቸው በአካባቢ ላይ እንዲረጋገጥ የማድረግ ነበር። የመጨረሻው አምስተኛው ማለት ነው ከነዚህ ሁለት ሀገሮች ከኢትዮጵያና ከኤርትራ ጋር ማለት ነው ተባብሮ ለመስራት ዝግጁ የሆኑ ሌሎች ወገኖች ጋር አብሮ ለመስራት በጋራ ሀገራዊ ሊሆን አካባቢያዊ ደህንነት ለመስራት ዝግጁ ከሆኑት ጋር ተባብሮ ለመስራት ያለመ ነው። እነዚህ ናቸው የነበሩት። አሁን እነዚህ እንደተጠበቁቸው የተለየ ሌላ የተነሳ ነገር የለም። በዚህኛው ላይ ስምምነት ተብሎ የገባው ሰነድ ላይ የተመለከትኩት የወደብ ልማትንም እንደገና የኢንዱስትሪ ፓርኮች ልማትንም የስፔሻል ኢኮኖሚ ዞን ልማትን ሁለቱ ሀገሮች በሚመርጧቸው ቦታዎች አብሮ ለማልማት ፍላጎትም ያላቸው መሆኑ የሚገልጽ ነገርም ተጨምሮበታል። እነዚህ ነው የነበሩት
እና ከጅዳው ስብሰባ ጋር ወይም ግንኙነት ጋር የሚያገናኘው ወይም የተነሱ ትኩረት የተሰጣቸው አካባቢዎች አሉ? በዚህ ላይ
ስፔሲፊክ የተነሱ አካባቢዎች የሉም። ያው ሁለቱ ሀገሮች ተስማምተው የሚመርጧቸው ቦታዎች አሰብ ከሆነ፣ ምጽዋም ከሆነ ወይም ሌላ ቦታ ከሆነ በዋነኛነት ከወደብ ልማት ጋር ስናስብ እነዚህ ሁለት ቦታዎች መነሳታቸው አይቀርም። ስለዚህ አካባቢው ከጦርነት ቀጠና ወጥቶ የልማት የሰላም ቀጠና ሲሆን ለልማት ምቹ መሆኑን የተመለከቱ ይመስለኛል። እነዚህ የተባበሩት አረብ ኤሚሬት እና የሳውዲ አረቢያ መንግስታት በትብብር እየሰሩ ከመሆናቸው ጋር ተያይዞ ይህን አካባቢ ኢትዮጵያና ኤርትራን ጨምሮ ሌሎች ደግሞ ወደፊት ከነዚህ ጋር ሊተባበሩ የሚችሉ ሀገሮችን ለምሳሌ ሶማሊያም፣ ጅቡቲም፣ ሌሎችም ሀገሮች ወደዚህ ህብረት ውስጥ ሊመጡ እንደሚችሉ የሚያሳዩ ነገሮች አሉ። ሪችን ጋር ከጣላ የሰላም ቀጠና ሆኖ የልማትን ቀጠና ጭምር ሆኖ እንዲቀጥል እነሱም ደግሞ እንደ ሀገር የጋራ ተጠቃሚ ሆኖ የሚሄጡበትን ሁኔታ አስቀድሞ ኦፖርቹኒቲን እያዩ እንደሆነ ነው የሚገምተው።
እንግዲህ ይሄ አካባቢ የሰላም ቀጠና እንዲሆን የሁሉም በአካባቢው ያሉ ወገኖች ፍላጎት ቢሆንም በሌላ በኩል ደግሞ የተለያዩ የፖለቲካ ተንታኞችና ምሁራን የሚያነሱት ነጥብ አለ። በአሁኑ ጊዜ በተለይ የመን ውስጥ በሳውዲ አረቢያ የሚመራ ኃይልና የተባ የተባበሩት አረብ ኤሚሬቶችን ከዋና ዋና ተዋናዮች አንዷ የሆኑበት ጦርነት እየተካሄደ ነው ያለው። ይሄ በዚህ በአረብ ልሳነ ምድርና በአካባቢው በተለይ በምስራቅ አፍሪካ ፖለቲካ ላይ ጫና እንደሚያሳድር እየተናገሩ ነው። በተለይ ኤርትራ ደግሞ በዛ ጥምረት ውስጥ የተወሰነ አስተዋጽኦ ያላት ተሳትፎ ያላት ሀገር ነች። ኢትዮጵያን ወደዚያ ግንኙነት ይሄ በተለይ ከፋርስ ባህረ ሰላጤ በራቀ ሁኔታ ከኢራን በራቀ ሁኔታ ባለ ግንኙነት ውስጥ ሊከታት የሚችል እንቅስቃሴ ነው የሚሉም አሉና ምንድነው የሚሉት እርሶ አቶ ፍጹም በዚህ ነጥብ ላይ?
እዚህ ላይ ማለት የምችለው ያው ይህንን ሀሳብ ለፖለቲካ ተንታኞች ትተዋለሁ። በኢትዮጵያ በኩል ቅድም ከገለጽኩት ስምምነት የወጣ ወይም ደግሞ ቅድም ከገለጽኩት የተለየ ነገር በጅዳ ወይም በአቡዳቢ በነበሩ መድረኮች ላይ አልተነሱም።
እንደው በአጠቃላይ ሲመለከቱት ኢትዮጵያን ወደዚህ ሁኔታ ውስጥ ጎትቶ ሊያስገባት የሚችል የሳዑዲ አረቢያም ይሁን የተባበሩት አረብ ኤሚሬቶች ፍላጎት ሊኖር አይችልም?
የእነሱን ፍላጎት ማወቅ አልችልም፣ ግን በኢትዮጵያ በኩል ግልጽ የውጭ ፖሊሲ የውጭ ግንኙነት ፖሊሲና ስትራቴጂ ያላት ሀገር እንደመሆኗ ወደዛ የምትገባበት ሁኔታ እንደሌለ ነው የሚገባው።
ሌላው አቶ ፍጹም በምስራቅ አፍሪካ አካባቢ እና በአደን ባህረ ሰላጤ አካባቢ የተለያዩ ሀገሮች ወታደራዊ ይዞታቸውን እያስፋፉ ነው ያሉት፣ የጦር መደቦች እየተስፋፉ ነው ያሉት እና የኢትዮጵያ አቋም ለመሆኑ ምንድን ነው? በዚህ ላይ
ኢትዮጵያ በጅቡቲም አካባቢ፣ በሶማሊያም፣ በኤርትራም አካባቢ ቀይ ባህርን እንደ ኦቅያኖስን ጨምሮ የሚደረጉ የተለያዩ እንቅስቃሴዎች እንዳሉ ትመለከታለች። ኢትዮጵያ ትልቅ ኢንትረስት አላት። የንግድ መርከቦቿ በዛ ነው የሚንቀሳቀሱት። የራሷን ብቻ ሳይሆን ኢትዮጵያ የሚገቡና የሚወጡ ሸቀጦች በዚሁ ኮሪደር ነው የሚንቀሳቀሰው። ለሰላማችን፣ ለልማታችን ትልቅ ትኩረት፣ ትልቅ ጠቀሜታ ወይም ፋይዳ እንዳለው እንገነዘባለን። ስለዚህ ይህንን በውጭ ግንኙነት ፖሊሲና ስትራቴጂ በምንለው ተከልሶ ያው ምላሽ የሚሰጠው ነው የሚሆነው እና ኢትዮጵያ የሚደረገውን እንቅስቃሴ ጠንቅቃ ታውቃለች። በዚህ መልክ እንዲህ ይሆናል ብለን ይፋ የምናደርገው ነገር አይደለም። በሚገባ ግን ጉዳዩን በቅርብ እየተከታተለ ትገኛለች ማለት ነው።
ኢትዮጵያ ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባት እንደዚሁም በነዳጅ አቅርቦትን በኩል እጥረት እንዳለባት ጠቅላይ ሚኒስትሩ በተደጋጋሚ ሲናገሩ ተሰምተዋል። በአሜሪካ ቆይታቸውም ወቅት ሆነ ከዛ በፊት ከዛ በኋላም እንዲሁ። ይሄ ከሳዑዲ አረቢያና ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት የሞቀ ግንኙነት ማለት ይቻላል በመሰረቱ ለነዚህ ችግሮቿ መልስ ይሰጣል ወይም አፋጣኝ የሆነ ማስታገሻ ይሰጣል ብላችሁ ታምናላችሁ አቶ ፍጹም? ወይም እየተገኘ ያለ ነገር አለ?
የውጭ ምንዛሪ እጥረታችን ወይም ደግሞ ኔጌቲቭ ትሬድ ባላንሳችን ብዙ የኢምፖርት ፍላጎት ከመኖሩ ጋርና የውጭ ምንዛሪ ፍላጎታቸውን የሚያሳካ ኤክስፖርት እዛው ደረጃ ማሳደግ ካለመቻላችን ጋር የሚጣ እንደሆነ እንገነዘባለን። ስለዚህ ዋነኛው መፍትሄ የኤክስፖርት ምርቶቻችንን ይበልጥ ማሳደግ፣ በቀላሉ ደግሞ በሀገር ውስጥ በማምረት የውጭ ምንዛሬን ማዳን የሚችልባቸውንም ጎን ለጎን ማስኬድ፣ በዋናነት ግን ኤክስፖርት ሬድ የሆነ ኢንዱስትሪላይዜሽንን ግብርናንም በተጨማሪ ፕሮሰስ አድርጎ እሴት የሚጨምር ነገሮች ላይ ማተኩረን መስራት የሚፈልገው የእሱ መልክም ሲሰራ ቆይቷል። በአብዛኛው ደህና የሚመስሉ ውጤቶችም አሉ። በእንደዚህ አይነት እድገት ላይ ያሉ ሀገሮች የገጠማቸው አይነት ችግር እየገጠመ ነው። ቻይና የዛሬ 25 ዓመት ሌሎችም ፈጣን እድገት ያስመዘገቡ ሀገሮች ያጋጠማቸው ነገር እንደሆነ እናያለን። ከዚህ ችግር በጊዜያዊነት ለመውጣት የተለያዩ ጊዜያዊ ለምሳሌ የውጭ ምንዛሬ ዲፖዚት እንዲኖር ጥረት ስናደርግ ቆይተናል። በዚህ ዙሪያ ላይ ሊተባበረን አብሮ ሊሰራን ከሚችል ሀገር ጋር ሁሉ አዘጋጅ ነን። የተባበረ የሚሄድ ባለፈው ያው ኢንቨስት ለማድረግ ኢትዮጵያ ውስጥ ኢንቨስት ለማድረግ የወሰኑትንም ደግሞ አስቀድሞ ዲፖዚት ለማድረግ የተስማሙት መሰረት የ1 ቢሊዮን ዶላር ኢንቨስትመንት አድቫንስ ያስገቡበት ሁኔታ አለ። እናም ቀጣይም ሊኖር እንደሚችል እንጠብቃለን። ተመሳሳይ ደረጃ አይሆንም፣ ግን የተወሰነ በሳውቲን በኩል ቃል የተገባበት ሁኔታ አለ።
ጠቅላይ ሚኒስትሩ የነዳጅ አቅርቦት ጠይቀው ነበረ፣ ለአንድ አመት የሚበቃና በተራዘመ ጊዜ ክፍያ የሚሸፈን። ይሄ መልስ አግኝቷል?
ፕሮሰስ ላይ ነው ያለው ማለት ጊዜ ይጠይቃል የእሱን ውጤት ለማግኘት። ግን የሚሰሩ ስራዎች አሉ፣ ያ በመሰራት ላይ ነው ያለው። ስለዚህ ከእነዚህ ሀገሮች ብቻም ሳይሆን ለምሳሌ ባለፈው ቻይና በሄዱበት ወቅት የብድር የወለድ ምጣኔው እንዲስተካከል፣ የመክፈያ ጊዜ እንዲራዘም፣ ሌሎችም ያቀረቧቸው ጥያቄዎች በአዎንታ ምላሽ ያገኘበት ሁኔታ አለ። ስለዚህ በሌሎችም ሀገሮች የምናደርጋቸው እድሉ እስካለ ድረስ የውጭን ለዛሬ ጫናችንን የሚቀንሱ ስራዎችን ወለጎት መስራታችንን የምንቀጥል ይሆናል ማለት ነው። እዚህ የተደረገውም ከዛ አንግል ይታይ ይችላል። የነዳጁም አስቀድሞ አሁን 6 ወር የክፍያ ጊዜ ያለው የነዳጅ አቅርቦት አሰራር ነው ያለን። 6 ወር መሆኑ ቀርቶ 1 አመት ድረስ የሚታገሱን ከሆነ የውጭ ምንዛሪ ጫናችንን ከአጭር ጊዜ አንጻር ይቀርፍልናል። ስለዚህ ከሳውዲ ከዩናይትድ አረብ ኤሚሬት ጋር የተጀመሩት ሌሎችም ይህድል ሊሰጡ ከሚችሉ ቻይና ሚሆን ሌሎች ሀገሮች ጋር በተመሳሳይ ጥያቄ ሊቀርብና በትብብር ሊሰራ የሚችል ስራ እንደሆነ ተደርጎ ቢወሰድ ጥሩ ነው።
ጠቅላይ ሚኒስትሩ ወደ ሳውዲ አረቢያ ሄደው በነበረ ጊዜ እንደተመረጡ ማለት ነው የተወሰኑ ኢትዮጵያውያንን ከእስር ቤት አስለቅቀው ሲመለሱ ሼህ መሐመድ አላሙዲንም ሞክረው ፍቃድ ካገኙ በኋላ እንዳልተሳካ ገልጾ በቅርብ ጊዜ እንደሚለቀቁ ተናግረው ነበር እና በዚህ ጉብኝታቸውም ይሁን በማንኛውም አጋጣሚ ይሄ ጥያቄ ተነስቷል። ምንስ ሁኔታ ላይ ይገኛል የሼሁ ጉዳይ?
ይህን በሚመለከት ቀደም ሲል ለጋዜጠኞች ቃለ ምልልስ የሰጡበት ወቅት ይፋ ያደረጉት ነገር አለ። ያም ጥያቄያቸውን ማቅረባቸውንና ግን ደግሞ በሀገሪቱ ሕግ መሰረት መታየት እንዳለበት ምላሽ ማግኘታቸውን ስለሆነም ይህንን አክብረን በመጠባበቅ ላይ እንደሆነ እሳቸው ጥያቄውን ባገኙት መድረክ መጠየቃቸውን አላቆሙም። ግን ደግሞ እስካሁን በይፋ የተሰጠ ምላሽ የለም። በአሁኑ ቆይታ ጥያቄውን እንዳቀረቡ በተለይ አንድ ለአንድ በነበራቸው ቆይታ ጥያቄያቸውን ማቅረባቸውን ተገንዝቤያለሁ። ሆኖም ግን በሀገሪቱ ሕግ መሰረት ምላሽ የሚሰጥበት እንደሆነ ምላሽ እንደተገኘ ነው የማውቀው።
ሌላው አቶ ፍጹም አዲሱን ዓመት ምክንያት በማድረግ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀኔራል ሰዓረ መኮንን መግለጫ ሲሰጡ ለአዲሱ ዓመት ለኢትዮጵያ ሕዝብ ይዘን የምንመጣው ገጸ በረከት ብለው መስራቸው የተናገሩት የባህር ኃይል ማቋቋም ነበር። ምን ማለት ነው የባህር ኃይል ማቋቋም ማለት? አንደኛ። ሁለተኛ አሁን እርስዎ እየገለጹልኝ ያሉት የአካባቢያዊ ሰላም ሁኔታ ንግግር ላይ ያለ ባለበት ወቅት የባህር ኃይልን ማቋቋም በጎ ዜና ነው ወይ ለኢትዮጵያ? ስጋቷስ ማን ነው? ከኤርትራ ጋር ሰላም ከሰፈነ ከአካባቢው ሀገሮች ጋር ሰላም ላይ ከሆነ ያለችው?
በዚህ ጉዳይ ላይ ዝርዝር መረጃ የለኝ፣ ግን አንድ ሀገር የባህር በር ስለሌለው የንግድ መርከብ ሊኖረው አይችልም ብሎ ማሰብ አይቻልም።
ስለ ንግድ መርከብ አይደለም አቶ ፍጹም
ተረድቻለሁ። ልመጣ ነው ወደዛኛው ጥያቄ። ልክ እንደዛ ሁሉ አንድ ሀገር ወደብ ኖሮትም የንግድ መርከብ ላይ ኖሮ ይችላል። እንደዛ የሆኑም ሀገሮች አሉ። በሌላ በኩል የባህር በር ስለሌለን የባህር ኃይል አያስፈልግም ብሎ ማሰብ፣ ምክንያቱም የኛ እንደ ሀገር የትሬድ ስልጣኔው ብዙ አቅጣጫ ሊነሳ ስለሚችል አቅም እየጎለበተ ሲመጣ ያንንም ማሰብ የማይቀር እንደሆነ መገንዘብ ይቻላል። ስለዚህ ማለት በትንሹ አንድ ወቅት ላይ ለምሳሌ የፓይሬቶችን ታሪክ ብናነሳ በዛን ወቅት ቀይ ባህር ላይ የነበረውን ወይም እንድቆ ውቅያኖስ ላይ የነበረውን ፓይሬት ለመቆጣጠር በዓለም ላይ ያሉ ታላላቅ ሀገሮች የራሳቸውን ጥረት ለማስከበር ሲሉ የላኳቸው የባህር ኃይሎች ነበሩ ሲታደጉ የነበረው እና ኢትዮጵያ የራሷን ኢንትረስት በዛን ወቅት ማስጠበቅ ያልቻለችበት ሁኔታ እንዳለ ቅርብ ጊዜ ተወሳ ነው። ስለዚህ ኬት ይነሳል የሚለው ብዙ ትንታኔ ሊቀመጥ ይችላል። ኤርትራ ጋር ያደረስ ነው ሰላም በጋራ ይህን ነገር ለመስራት ትልቅ እድል ነው ብሎ መውሰድ ይቻላል እና የተለየ ዝርዝር ከዚህ በላይ ቅድሚ ለመስጠት የመረጃ ታታለኝ።
እሺ፣ ጠቅላይ ሚኒስትር አብይ አህመድ ወደ ጅዳ ሰሞኑን ተጉዘው በነበረበት ጊዜ ኢትዮጵያ ውስጥ በተለይ በአዲስ አበባ ከተማና በአካባቢዋ ከበድ ያለው ውጥረት ሰፍኖ ነበር እና ጠቅላይ ሚኒስትሩ በዚህ ሁኔታ ውስጥ ከሀገር መሄድ አልነበረባቸውም፣ እዛው ሆነው ሁኔታውን መቆጣጠር መምራት ነበረባቸው የሚሉ ወቃሾችን ሰምቻለሁ እና ምንድን ነው የእርስዎም ሆነ የጽህፈት ቤቶ ምላሽ አቶ ፍጹም? ለዚህ
ጠቅላይ ሚኒስትሩ ወደ ሳውዲ አረቢያ በተመሱበት ወቅት በሀገሪቱ ላይ ምንም አይነት ሰብሻ አልነበረም፣ ሰላም ነው የነበረው። እናም እዛ እንደደረሱ ከአንድ ቀን በኋላ ነው ይህ ነገር ያጋጠመው። እዛ ሆነውም ጉዳዩን በቅርበት ሲከታተሉና አመራር ሲሰጡ ነው የነበረው። ፈጥነውም በመምጣት ቦታው ላይ ተገኝተው ጉብኝት አድርገው በአስቸኳይም የደህንነት ምክር ቤቱን ሰብስበው ጉዳዩ ላይ የተወሰደውን አቋም የሚያሳውቅበት ሁኔታ ነው ያለው እና ከዚህ ስንነሳ ያው መሄድ አልነበረባቸው ብሎ ያሉ ወገኖች ምናልባት ይህን ዝርዝር መረጃ ስለሌላቸው ይሆናል እያስባለሁ።
በአጠቃላይ በአሁኑ ጊዜ ኢትዮጵያ ውስጥ የምናየው ሁኔታ ወዴት አቅጣጫ ይሄዳል በጠቅላይ ሚኒስትር አብይ አህመድ አስተዳደር እምነት አቶ ፍጹም?
እንግዲህ ያው የተለያዩ አስተያየቶች ያላቸው ወንስ ተላይ አስተያየቶች ይችላሉ። ባለፉት 5 ወራት ግን ኢትዮጵያ ውስጥ የተካሄዱትን ፈጣን ሁሉን አቀፍ የኢንተርናሽናል ስምምነት በውጭ ሀገርም ጭምር በተከታታይ የነበሩ አካላት ወደ ሀገራቸው መጥተው ሰላም መንገድ እንዲታገሉ የተደረገበት እስረኞች እንዲፈቱ አሸባሪ ተብሎ የተፈረጁም ከፍረጃውን ነጻ እንዲሆኑ በአጠቃላይ የተጀመረው ይቅርታና አብሮ የሚሄድ ጎዳና ሰሞኑን የተፈጠረውን አይነት ጸብ እንዲፈጠር ምክንያት ሊሆን አይችልም። ይህም ምክንያት ምን እንደሆነም በቅርብ የታርቶ መነሻ ሁሉ በደንብ ታውቆ መፍትሄ የሚሰጥበት ነው እና በአጠቃላይ በጣም ብርሃን የሆነና የነበሩ መልካም የጋራ ሀገር የመገንባት እንቅስቃሴ ተጠናክሮ የሚቀጥልበት ሁኔታ እንደሚኖር ነው የሚሰማኝ። እዚህም እዛም ያሉ በቀላሉ ረጅም ጊዜ የተቃጣሩ በእርግጥም ከንጹህ ልብ ይቅርታ ማውረድ ያልቻሉ ወገኖች ወደ ሰው የሚገቡ ህይወትን ለማጥፋት የሚገቡ ከድርጊታቸው እየተሰጠ ያለበት ሁኔታ ነው ያለን። መንግስትም ደግሞ ጠንክር ብሎ ህግ የማስከበርን መንግስት ዋነኛ ስራ ህግ የማስከበርን በመሆኑ ህግ የማስከበርን ስራ አጠናክሮ መውሰድ እንዳለበትም የያዘው ጉዳይ ነው። ስለዚህ ከእነዚህ ሁሉ ተነስተን ህብረተሰቡ መብቱን አክብሮና አስከብሮ የተጀመረውን መልካም ነገር አስከብሮ በመሄድ ልዩነት እንዳለው ገነዘባለሁ። መንግስትም የህብረተሰቡን ተስፋ የሚለቀል ይለመልም ተፈጠረውን ጊዜ ችግር ባቸው ጊዜ አስተካክሎ በፊት የተጀመረው የጋራ የመስራት ተቻችሎ የመሄድ እንቅስቃሴ ይኖራል ብዬ እጠብቃለሁ። የፖለቲካ ፓርቲዎችን ለረጅም ጊዜ ሽምን የነበረውን አንዳንዶቹን በፊት ከትግል ጭምር ለመምጣት ሲታገል የነበረውን በዚህ መልክ መምጣቱን በአክብሮት እያዩት እንደሆነ ያለው። ስለዚህ እነሱም ይህን ግል ዳንጥላሽ ከመንግስት ጋር በጋራ እንደሚሰሩ ህዝባቸውንም እንደማያስቀይም ተስፋለን። እነዚህ የተሻለች መልካም ግመዘመለም ኢትዮጵያን እንገነባለን ብዬ አስባለሁ።
በአንድ በኩል ጠቅላይ ሚኒስትሩ እየመሩ ያሉት ለውጥ ክፍት የሆነ አሳታፊ የሆነ ማህበረሰብን የመፍጠር የለውጥ ሂደት ጥሩ መሆኑን እያሞገሱም ጭምር እየተናገሩ ቢኖሩም በሌላ በኩል ደግሞ ከልክ በላይ እጃቸው ላልቷል፣ ስርዓትና ህግን ማስከበር አቅቷቸዋል፣ ሀገሪቱን ወደ መበታተንና ወደ እርስ በርስ ቁርቁስ ሊያስገባ የሚችል መንገድ ላይ ነው ያለ ነው የሚል ስጋት ያላቸው ብዙ ናቸው። አቶ ፍጹም፣
እንግዲህ የሰዎቹን አስተያየት እናከብራለን፣ ግን ጠቅላይ ሚኒስትሩ ዲሞክራሲያዊ ስርዓት ውስጥ መገንባት ያለበትን የነጻ አስተሳሰብ አክብረው ግን ደግሞ በህግ የበላይነት ላይ ደግሞ የማይደራደር አቋም ይዘው እየመሩ ስለሆነ እንደዚህ አይነት ስጋት ያላቸው ስጋታቸው ሰሞኑን ከገጠመን ሁኔታ አንጻር እውነትነት አለው ብሎ መውሰድ ይቻላል። ሆኖም ግን ይህንን ተበቅ ባለ አመራር የዲሞክራሲ ስርዓትን አደጋ ላይ በማይጠል መንገድ ዜጎችን የነጻ ሀሳብ በማራመድ ሰላማዊ በሆነ መንገድ የምታገል አቅጣጫ በማይዘጋ መንገድ የህግ የበላይነት በማስከበር ካቸው ስለሚሄድ ሀሳብ እንዳላቸው ነው የሚፈለገው።
አቶ ፍጹም አረጋ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ፣ ለማብራሪያዎ ለሰጡኝ ጊዜ በጣም አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።